Hallelujah. Kisos and tamat al talawat am hiyaw now I love it and sunu now yakalif chi ya baran al talawat am zare misaral zara la minura li ya baran kam nam nut gacha yam like kan ayarachim ya yesus gal ayarachim zara la
የዮሐንስ ወንጌል ጥናታችንን እንቀጥላለን። ህይወት ተገለጠ በሚል ርዕስ እየተመለከትን ነው ያለነው። ከዚህ በፊት በነበረው ክፍል በተለይ ትኩረት አድርገን እየተመለከትን ያለነው የመጀመሪያዎቹን የኢየሱስ ክርስቶስ ተከታዮች ደቀ መዛሙርት አጣራር ህይወታቸው እንዴት እንደተለወጠና ከነርሱ ህይወት ደግሞ እኛ ምን ማራቸው ነገሮች ምን ምን ነገሮች ሊሆኑ እንደሚችሉ እሱን እየተመለከትን ነው የነበረው። ሁላችን እንደምናውቀው ያው ከመጀመሪያው ጀምሮ እንዳየነው የዮሐንስ ወንጌል ዋና ትኩረት የኢየሱስ ክርስቶስን ክብር በማየት ኢየሱስ ክርስቶስ ማን እንደሆነ በማወቅ እና በማመን የእግዚአብሔር ልጆች የምንሆንበትን መንገድ የሚያስተምር መጽሐፍ ነው። ከዚህ ብዙ አንወጣም። ጠቅላላ ምዕራፎቹ በሙሉ የዮሐንስ ወንጌል የእግዚአብሔርን ክብር የክርስቶስን ክብር ከማየትና ከማወቅ ጋር የተያያዙ ስለሆኑ ማለት ነው። ከዚህ በፊት በነበረው ክፍል የተመለከትነው ሰው የእግዚአብሔርን ክብር በማወቅ ህይወት ወደሚገኝበት ህይወት ወደሚለወጥበት መንገድ እንዴት ይመጣል ነው። በእነኚህ በአምስት የመጀመሪያ ደቀ መዛሙርት ሶስቱ ከመጥምቁ ዮሐንስ አገልግሎት በቀጥታም በተዘዋዋሪም የሚገናኙ፣ ሁለቱ ደግሞ ከኢየሱስ ክርስቶስ አገልግሎትና ህይወት በቀጥታም ይሁን በተዘዋዋሪ የሚገናኙትን የነሱን ህይወት ነው እየመረመርን ያለ ነው። እና መጀመሪያ የተመለከትነው ነገር የነኚህ ታላላቅ ሐዋርያት ህይወት የጀመረው ንጹህ የሆነ የወንጌልን መልእክት በመስማት ነው። ትልቁ ህይወታቸው አሁን ጴጥሮስ የመሰለ ደቀ መዝሙር ስምዖን ነበረ ስሙ እና ኬፋ አለት ጴጥሮስ ወደሚል የህይወት ለውጥ፣ ይሄ የስም ለውጥ ብቻ ሳይሆን የህይወት ለውጥ ነው። እና ወደዚህ የህይወት ለውጥ የመጣበት መንገድ እነኚህ ታላላቅ ሐዋርያት ህይወታቸው የተለወጠው ጀስት ቢጋን የጀመረው ሲምፕል የምትመስል ወንጌል በመስማት ነው። እና የሰሙትን ወንጌል ነበር እየመረመርን ያለ ነው። እና የሰሙት ወንጌል እነኚህ ሐዋርያት ምንድን ነው? መጽሐፍ ቅዱስ እንደሚነግረን እምነት የሚጀምረው ከመስማት ነው። መስማትም በእግዚአብሔር ቃል ነው። ሰው ህይወቱ የሚለወጠውና የእግዚአብሔርን ክብር የሚያውቀው ቅዱሳት መጽሐፍት ሲሰበኩ፣ ወንጌል ሲሰበክ ሲሰማ ነው። እና ምን ወንጌል ነው የሰሙት የሚለውን በምንመለከትበት ጊዜ መጀመሪያ ያየ ነው የኢየሱስ ክርስቶስን የምትክ መስዋዕትነት የሚያመላክት ወንጌል ነው የሰሙት። እና ዮሐንስም የሰበከው ይህንን ነው። አይቻለሁ ብሎ የመሰከረውም ይህንን ነው። ዮሐንስ መጥምቁ ዮሐንስ ምዕራፍ 1 ቁጥር 29 ላይ እንዳየ ነው፣ ባለፈው ክፍል እንዳየ ነው፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የሚለውን መልእክት ነው የሰሙት። ከዚያም በኋላ መሲህ የኢየሱስ ክርስቶስን መሲህነትም ሰምተዋል። አሁን እንደምንመለከተው ዮሐንስም በኋላ ሁለቱን ደቀ መዛሙርት ያመለከታቸው እነሆ የእግዚአብሔር በግ፣ ይህ ነው የእግዚአብሔር በግ በሚል ነው። እና ህይወት የሚጀምረው ከዚህ ነው፣ የኢየሱስ ክርስቶስን የምትክ መስዋዕትነት። ይሄ የሚያመለክተው ባለፈው ክፍለ ጊዜ በዝርዝር እንደተመለከት ነው ኢየሱስ ክርስቶስ ኃጢአታችንን ተሸክሞ ስለኛ የሞተ መሆኑን። ይህ ሞትና ይህ የደም መፍሰስ ደግሞ ለእኔ ነው ብለን በምናምንበት ጊዜ ክርስቶስን ስንቀበል እንደምናምን እና እንደምንድን ይሄንን ተመልክተናል። በተጨማሪ ደግሞ አሁንም ትንሽ ትኩረት ለመስጠት ያህል በክርስቶስ የምናምን ሰዎች፣ ይህንን የዘላለም ህይወት የተቀበልን ሰዎች ደግሞ መዳናችንን እንዴት አጥብቀን መያዝ እንዳለብንም የሚናገር መልእክት ነው ይሄ። እኛ የተገዛ ነው፣ በኋላ ቅዱስ ጴጥሮስን ጠቅሰን እንደተመለከት ነው፣ እኛ የተገዛ ነው፣ መዳናችን የተገኘው በከበሩ የምድር ሀብቶች እንኳን አይለካም፣ በብርና በወርቅ አይለካም። በጣም ውድ ነው፣ በጣም የከበረ ነው፣ ክቡር በሆነ በክርስቶስ ደም ነው የተገዛ ነው። ይሄ የሚያመላክተን በኋላም በዕብራውያን መልእክት ላይ እንደተመለከት ነው እጅግ አብልጠን ልንጠነቀቅለት ያስፈልጋል፣ መዳናችንን ማለት ነው። ለመድከም ምክንያት የለም፣ ላለመትጋት ምክንያት የለም። የተቀበልነው መዳን በአክብሮትና በትኩረት እና አጥብቀን ልንይዘው የሚገባ መዳን እንደሆነ ለማየት ሞክረናል። ሌላው ትኩረቱ የሰሙት የወንጌል መልእክት መሲህ ኢየሱስ ክርስቶስ መሲህን አግኝተናል ቁጥር 42 ላይ አሁን ለጴጥሮስ የተመሰከረለት ከዚህ ነው የጀመረው መሲህን አግኝተናል መሲህ ማለት ክርስቶስ የተቀባ ንጉስ ማለት ነው የብሉይ ኪዳን ለከ ብሉይ ኪዳን ነገስታት ለምሳሌ የተቀቡ እንደነበሩ ማለት ነው ከሳውል ጊዜ ጀምሮ ዳዊትንም እንደምናስታውሰው ሌሎችም የብሉይ ኪዳን ነገስታት እስራኤልን ነጻ ለማውጣት እስራኤልን ለመምራት እግዚአብሔር በሕዝቡ መካከል የሚሾማቸውና የሚቀባቸው እንዲያድኑ የሚቀቡ እንዲመሩ የሚቀቡ የተቀቡ አዳኞች እንደሆኑ ሁሉ ደግሞ ከነሱ ሁሉ የላቀ ሕዝቡን በዘላቂነት የሚመራ የሚያድን መሲህ ደግሞ ይተባበቁ ነበር እስራኤል መሲህን ተጠባባቂ ነበረች ምክንያቱም እግዚአብሔር በተለይ ንጉስ ዳዊት ከመአለፉ በፊት እግዚአብሔር የተናገረው ሁለተኛ ሳሙኤል ምዕራፍ 7 ከመአለፉ በፊት እግዚአብሔር የተናገረው እግዚአብሔር አምላክ ዙፋኑን ለዘላለም እንደሚያጸና እዚያ ዙፋን ላይ የሚቀመጥን ሰው እግዚአብሔር ለዘላለም እንደሚያመጣ እግዚአብሔር ተናግሮ ስለነበረ ለትንሽ ጊዜ ቢቋረጥም እንኳን ያ የዳዊት ዙፋን በክርስቶስ ኢየሱስ የዳዊት ልጅ በሆነው በኢየሱስ ክርስቶስ ያ ዙፋን ተመልሶ እንደተተካ እናውቃለንና እስራኤል መሲህ ሌላ የተቀባ ንጉስ የሚያድን ንጉስ እርግጥ እነሱ ማዳን ሲሉ ከነበረው የፖለቲካ ጭቆና ከነበረው የሮማውያን ጭቆና የሚያድን ነበር የሚጠብቁት ግን ከዛ በላቀ ሁኔታ የሚያድን መሲህ አርጎ እግዚአብሔር እንዳስነሳው ኢየሱስ ክርስቶስ ንጉስ መሆኑን መሲህ ክርስቶስ አዳኝ መሆኑን ነው የሰሙት እነኚህ መሲህ ተጠባባቂ የነበሩ ደቀ መዛሙርት የመጀመሪያ ደቀ መዛሙርት ማለት ነው እነኚህን ክፍሎች ለሁለት ስናያይዛቸው አንድ ጊዜ የማይገናኙ ነገሮችን ነው ኢየሱስ ክርስቶስ ያገናኘው ንጉስ ነው ግን ደግሞ በግ ነው ንጉስ ሆኖ በግ ይሄ ታይቶ አይታወቅም ነገስታት የነገስታት ምልክት አንበሳ የነገስታት ምልክት ሌሎች ነገሮች እንደሆኑ እናስተውላለን ባንዲራቸው ላይ የሚያስቀምጡት የራሳቸው ምልክቶች አሏቸው ሂትለር ለምሳሌ በጀርመን ነበረው የራሱ የሆነ ምልክት የኛም ነገስታት የራሳቸው ምልክት ነበራቸው አሁን ኢትዮጵያ ነገስታት በአብዛኛው ባንዲራቸው ላይ የሚቀመጥ የአንበሳ ምልክት አለ ደፋርነትን ኃይልን ለማመልከት ማለት ነው የኢየሱስ ክርስቶስ ግን አንዱ መታወቂያው አንበሳ ነው ኢየሱስ ክርስቶስ ግን አንዱ መታወቂያው ደግሞ በግ ነው ምንድነው የኢየሱስ ክርስቶስን ሂሚሊቲ የኢየሱስ ክርስቶስን ዝቅታ መስዋዕትነት የሚያመላክት ነው ግን እሱ ብቻ ሳይሆን ደግሞ ኢየሱስ ክርስቶስ ደግሞ ታላቅ ንጉስ መሆኑን ነው የሰሙት መሲህ ነው አዳኝ ነው ክርስቶስ ነው የሚለውን መልእክት ነው የሰሙት በተለይ ደግሞ ፊልጶስ የተናገረው ለናትናኤል ሲመሰክርለት ቁጥር 46 ላይ ሙሴ በሕግ ነቢያትም ስለርሱ የጻፉትን የዮሴፍን ልጅ የናዝሬቱን ኢየሱስን አግኝተነዋል ብሎ ነው የመሰከረለት ይሄ የሚገርም አይነት መስክርነት ነው ኢየሱስ ክርስቶስን የናዝሬት ከናዝሬት የሆነ የዮሴፍ ልጅ ይለዋል ያደገበት ቤት ስለሆነ ነው የተወለደ የማርያምና የዮሴፍ ልጅ ስለሆነ በጣም ብዙዎች ደግሞ ይንቁት የነበረው ያን ጊዜ እንደውም ጌታ ኢየሱስን በአዲስ ኪዳን ይህ የምናውቀው የዮሴፍና የማርያም ልጅ አይደለምን ብለው ይተውት ነበርና ደግሞ ልክ ነው ኢየሱስ ክርስቶስ በስጋ ባይወለድም ከዮሴፍ በእግዚአብሔር ተአምር የተጸነሰ ቢሆንም ከድንግል ማርያም ጌታችን ኢየሱስ ክርስቶስ ደግሞ የዮሴፍ ልጅ ይባል ነበርና የዮሴፍን ልጅ አግኝተነዋል የዮሴፍና የማርያም ልጅ ማለት ነው አግኝተነዋል የናዝሬቱ ከናዝሬት የሆነውን ኢየሱስን አግኝተነዋል ይሄ አሁን ሰው ሆኖ መምጣቱን ዝቅታውን የሚያመላክት ሲሆን ግን ፊልጶስ የሚገርመው ነገር ይህ የዮሴፍ ልጅ የናዝሬቱ ኢየሱስ ግን እርሱ ሙሴ በሕግ ነቢያትም ደግሞ ስለ እርሱ የጻፉለት ነው ይላል ምን ማለት ነው የሙሉ የብሉይ ኪዳን መጻሕፍት የተስፋ ፍጻሜ ነው ኢየሱስ ክርስቶስ ይለዋል ሙሴና ነቢያት አንዳንድ ጊዜ በአዲስ ኪዳንም እንደምናየው ጠቅላላ ብሉይ ኪዳንን ለማመልከት መጽሐፍ ቅዱስ የሚጠቀምባቸው ናቸው ሙሴ ሕግን ይወክላል ነቢያት ደግሞ የትንቢት መጽሐፍትን ይወክላሉ ጌታችን ኢየሱስም ብዙ ጊዜ ስለ ብሉይ ኪዳን በሚናገርበት ጊዜ ሕግና ነቢያት እያለ ተናግሯል አንድ ቦታ ላይ ደግሞ ሕግ ነቢያትና መዝሙራት ብሎ ጨምሯል ይሄ ብሉይ ኪዳንን ለማመልከት ነውና ጌታን ኢየሱስ ክርስቶስን ምን ብል ተብሎ ነው የተመሰከረላቸው ጌታችን ኢየሱስ ክርስቶስ የጥንት የሕግና የነቢያት ትንቢት ፍጻሜ እነርሱ ያመለከቱት የሕግና የነቢያት ፍጻሜ ልክ ነው ሙሴን በመነመለከትበት ጊዜ የሕግጋት መጻሕፍትን አምስቱን የሕግ መጻሕፍት በመንወስድበት ጊዜ ከመጀመሪያ እስከ መጨረሻ የሚያመለክቱት ወደ ክርስቶስ ነው ጌታችን ኢየሱስም እንደተናገረው መጻሕፍትን መመርመራችሁ ጥሩ ነው ግን መጻሕፍት ሁሉ የብሉይ ኪዳን መጻሕፍት ማለት ነው መጻሕፍት ሁሉ ስለኔ የሚመሰክሩ ናቸው ብሏል ከኦሪት ዘፍጥረት ጀምሮ በመንወስድበት ጊዜ ስለ ኢየሱስ ክርስቶስ የሚያመለክት መጽሐፍ ሆኖ እናገኛለን ገና የሰው ልጅ ከመውደቁ ጊዜ ጀምሮ ከሴቲቱ የሚወጣው እሱ ራሱ የባቡን ራስ የሚቀጠቅጥ እንደሚመጣ መሲህ ተነግሯል። ከዚያም በኋላ በመንመለከትበት ጊዜ እያንዳንዱ በቤተ መቅደስ ውስጥ ይደረጉ የነበሩ ሥርዓቶችና እያንዳንዱ በቤተ መቅደስና በመሠዊያው ላይ ይቀርቡ የነበሩ መሥዋዕቶች በሙሉ ከክርስቶስ ጋር የሚገናኙ ናቸው። በርሱ ብቻ ሳይሆን ነቢያትንም በመንወስድበት ጊዜ ነቢያትም ያመለከቱት ስለ ኢየሱስ ክርስቶስ ነው። መሲህ እንደሚመጣ በግልጽ ተናግረዋል። ኢሳይያስ በግልጽ ተንብየዋል። ቅድም እንዳልነው ድንግል ትጸንሳለች ወንድ ልጅንም ትወልዳለች። ትንቢተ ኢሳይያስ ምዕራፍ 7 ላይ እንደምናነበው ድንግል ትጸንሳለች ወንድ ልጅ ትወልዳለች ስሙን አማኑኤል ይሉታል ብሎ ተንብየዋል። ስለሚመጣው ልጅ ማለት ነው። ስለሚመጣው ንጉስ፣ ስለሚመጣው አዳኝ ማለት ነው። በቀደም ባለው ክፍልም እንደተመለከትነው በትንቢተ ኢሳይያስ ምዕራፍ 53 ላይ የሁላችንን በደል የሚሸከም መሲህ እንደሚመጣ፣ የእግዚአብሔር አገልጋይ ባሪያ ሆኖ እንደሚመጣ ነቢያት ተናግረው ነበር። መሲሁ መምጣቱን አመልክተው ነበር። ዳንኤል በግልጽ አመልክቷል። ጌታ አምላክ በመጨረሻው ጊዜ ዳንኤል ምዕራፍ 2 ላይ ባየው ራእይም እንዳመለከተው የማይፈርስ መንግስት እግዚአብሔር እንደሚያስነሳ፣ ዙፋኑ ለዘላለም የጸና ንጉስ እግዚአብሔር እንደሚያመጣ ተናግሮ ነበር። ስለዚህ የነቢያት መጽሐፍት፣ ህግጋት መጽሐፍት፣ መዝሙረ ዳዊትን ጨምሮ በምንመለከትበት ጊዜ ስለ መሲሁ መምጣት የሚናገሩ ናቸው። ስለዚህ ሲመሰክር ምንድን ያለው ፊልጶስ ለናትናኤል ይህ ኢየሱስ፣ ይህ የናዝሬቱ ኢየሱስ፣ ይህ የዮሴፍ ልጅ ኢየሱስ መጽሐፍት ሁሉ ስለ እርሱ የተነበዩለት፣ መጽሐፍት ሁሉ ስለ እርሱ የተናገሩለት አዳኝ ንጉስ መሆኑን ተናገረ። ይሄ ለአይሁድ ህዝብ፣ ለአይሁድ አድማጮች፣ ይሁዲነትን ይከተሉ ለነበሩ በጣም ወሳኝና አስፈላጊ እውነት ነው። ምናልባትም ደግሞ ለአንዳንዶቻችን በጣም አስፈላጊ እውነት ነው። ኢየሱስ ክርስቶስ የጥንት የሃይማኖት ተስፋ ፍጻሜ ነው። የኢየሱስ ክርስቶስ መገለጥ መገለጥነቱ ለኛ ነው እንጂ አዲስ የሆነው በክርስቶስ ኢየሱስ አዳኝነት አምኖ መቀበል አዲስ ሃይማኖት አይደለም። ይሄንን ነው ያመለከተው በምስክርነቱ። ሐዋርያቱም የሰሙት ይሄንን ነው። ለአይሁድ ህዝብ የተነገራቸው ይሄ ነው። ኢየሱስ ክርስቶስ የመጽሐፍቶቻቸው የህጎቻቸው ወደ ፍጻሜ የሚያመጣ ቅጣይ ሆኖ መቀጠያው ኮንቲኒዌሽን ሆኖ ግን ወደ ፍጻሜ የሚያመጣቸው ነው እንጂ ኢየሱስ ክርስቶስ የአዲስ ሃይማኖትና የአዲስ ነገር ጅማሬ አይደለም። የነበረው ሲነገር የነበረው ፍጻሜ ያገኘበት የህግ ፍጻሜ ነው ኢየሱስ ክርስቶስ እንጂ አዲስ ሃይማኖት አይደለም። ጌታችንን ለምሳሌ ጌታችን ሲያስተምር የተቀበሉት ብዙዎች ቢኖሩም ግን ሪጀክት ያደረጉት ያልተቀበሉት የገፉት ብዙዎች ነበሩ። አንዱ ምክንያት በሃይማኖታቸው ምክንያት፣ በሙሴ ምክንያት፣ በህጉ ምክንያት፣ በነቢያት ምክንያት፣ በቤተ መቅደሱ ምክንያት ነበር። ቤተ መቅደሳችንስ? የሙሴ ነገርስ? የህጉ ነገርስ? ይሄ አዲስ ነገር ነው አንቀበልም የሚል ሬዚስታንስ ነበረ፣ ካለማወቅ የተነሳ ማለት ነው። ግን ጌታችን ኢየሱስ ክርስቶስ የተናገረው ምንድን ነው? ሙሴ የተናገረው ስለ እርሱ እንደሆነ አብርሃም እንኳን በብሉይ ኪዳን ጌታ ኢየሱስ ቀደም ብለን እንደተመለከትነው በሌላ ክፍል አብርሃም እንኳን ጌታን ኢየሱስ ክርስቶስን እኔን አይቶ ቀኔን አይቶ ደስ አለው ይላል። አብርሃምና ሌሎች ቅዱሳን የብሉይ ኪዳን ታላላቆች በሙሉ ያመለከቱትና የጠበቁት ኢየሱስ ክርስቶስ ነው። እንግዲያው ኢየሱስ ክርስቶስ የህግና የብሉይ ኪዳን ፍጻሜ ነው እንጂ አዲስ ሃይማኖትና አዲስ እምነት አይደለም። መጽሐፍ ቅዱስ ይህንን በሌሎች ክፍሎችም ያስተምረናል። ዕብራውያን ምዕራፍ 1 ላይ ለምሳሌ የዕብራውያን ምዕራፍ 1 የመጀመሪያዎቹ ሁለት ቁጥሮች ቁጥር 1 እና ቁጥር 2 ላይ እግዚአብሔር በብዙ አይነት መንገድ ለአባቶቻችን ተናግሮ ነበር ይላል። ለአባቶቻችን ተናግሯል። በብዙ አይነት መንገድ፣ በብዙ አይነት ጎዳና ለአባቶቻችን በነቢያቱ ተናግሮ፣ አሁን ግን ምንድን ነው የሚለው? በሚበልጠው ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ በዘመን መጨረሻ ለእኛ ተናገረን ይላል። ስለዚህ ኢየሱስ ክርስቶስ የህግና የነቢያት ኮንቲኒዌሽን ነው። ያን ጊዜ እግዚአብሔር የተናገረው ነገር በልቀት ማለት ነው፣ በላቀ ሁኔታ፣ በሚበልጥ ሁኔታ ዓለማትን በፈጠረበት በልጁ ለእኛ በዚህ የዘመን መጨረሻ ተናገረን ይላል። እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ የህግና የነቢያት ፍጻሜ ነው። ቅዱስ ጳውሎስ ስለሚሰብከው ወንጌል ሲናገር በሮሜ ምዕራፍ 1 ቁጥር 1 ላይ ጳውሎስ ለወንጌል ተለየ ይላል። ይህ ጳውሎስ ለወንጌል ተለየ ይልና ለየትኛው ወንጌል እንደሆነ ሲናገር እግዚአብሔር በነቢያቱ አፍ አስቀድሞ በተናገረው የተናገረው እግዚአብሔር ነው። ግን በነቢያቱ አፍ እግዚአብሔር አስቀድሞ ስለተናገረው ስለ ኢየሱስ ክርስቶስ ለመመስከር ለዚህ ወንጌል ተለየ ይላል። ይህም ወንጌል በስጋ ከዳዊት የዳዊት ዘር ከሆነ ደግሞ በመንፈስ ከሙታን በመነሳት የእግዚአብሔር ልጅነትን ስላረጋገጠ ስለ ኢየሱስ ክርስቶስ ነው ይላል። ስለዚህ ወንጌል ኢየሱስ ክርስቶስ የጥንት የሃይማኖቶች ተስፋ፣ የሃይማኖት ተስፋ፣ የነቢያት ተስፋ ፍጻሜ ነው እንጂ አዲስ ጅማሬ አይደለም። በጥንት አባቶቻችን ሲጠብቁት የነበረው ሃይማኖት ነው እንጂ የተፈጸመው የአዲስ ነገር ጅማሬ አለመሆኑን የሚያመላክት ነው። ስለዚህ ባጭሩ የነኚህ ደቀ መዛሙርት ህይወት የቀየረው ነገር ወንጌልን መስማታቸው ነው። ወንጌልን መስማት የህይወት ጅማሬ ነው። ህይወትን ይቀይራል። እምነት ከመስማት ነውና ወንጌልን ከመስማት ጆሮቻችን የተዘጉ እንዳይሆኑ ነው መጽሐፍ ቅዱስ የሚያስተምረን። ህይወት የሚጀምረው ከዛ ስለሆነ ማለት ነው። ሁለተኛው ግን የነኚህ ደቀ መዛሙርት የነኚህ ህይወት የነኚህ ተላላክ ሰዎች ህይወት የተቀየረው እንዴት ነው ያለን እንደሆነ አውቶማቲክ ነው እርግጥ ስታዩት፣ ግን በጣም ወሳኝ ናቸው በመጽሐፍ ቅዱስ። እነኚህ ነገሮች ትኩረት እንድንሰጣቸው በጣም ፈልጋለሁ። ሰሙ፣ ግን የሰሙትን የታዘዙ ነበሩ። የሰሙትን መገለጥ፣ ያዩትን መገለጥ የታዘዙ ነበሩ። ምን ለማለት ነው? ሕያው ወደ ሆነ ግንኙነትና ህብረት ከእግዚአብሔር ጋር ሕያው ወደ ሆነ ግንኙነትና ህብረት የሚጀምረው ከመስማት ነው። ከዛ ቀጥሎ ደግሞ ወደ መታዘዝ ነው። እነኚህ ሶስት ነገሮች በደንብ ልብ እንድንላቸው አስባለሁ ወደፊትም ስንሄድ። መስማት፣ መታዘዝ ዜን ህብረትን ያመጣል። ስንሰማ፣ ስንታዘዝ ኦቢዲየንስ ዜን ከእግዚአብሔር ጋር ዘላቂ ወደ ሆነ የዘላለም ህይወት ግንኙነት ውስጥ ያመጣናል። በእነኚህ ደቀ መዛሙርት ህይወት ውስጥ አሁን የምናየው ይሄ ነው። ከእርሱ ጋር ዋሉ ይላል። ለምሳሌ ይሄ ሲምቦሊክ አነጋገር ነው ብዬ ነው የማስበው እኔ በዮሐንስ ወንጌል ኮንቴክስት መሰረት። አንድ ቀን ያህል ከእርሱ ጋር ዋሉ፣ ሄደው ህብረትን አሳለፉ። የት ነው መኖሪያ ሲሉት ኑና እዩ አላቸው። ስለዚህ ታዘዙ። ታዘው ሄደው አብረው ከእርሱ ጋር ህብረትን አደረጉ። እነኚህ ደቀ መዛሙርት ህብረት ከእግዚአብሔር ጋር ጀመሩ። ይህ ህብረት ግን ዝም ብሎ አይመጣም። ሪሌሽንሽፕ ዝም ብሎ አይመጣም። ይህ ህብረታቸው የመጣው የወንጌልን ቃል በመስማት ዜን የሰሙትን የወንጌል ቃል እርምጃ ስንወስድ ነው ህብረት የሚመጣው። ሌላ ተጨማሪ መገለጥ የሚመጣው እርምጃ ስንወስድ ነው። ለምሳሌ እነሆ የእግዚአብሔር በግ የሚል ምስክርነት ሲሰሙ ሰምተው ኢየሱስን ተከተሉት ይላል። ብዙ እኮ ጥያቄ እንዳላቸው እኔ እርግጠኛ ነኝ። በጣም ብዙ ጥያቄዎች ስለ ኢየሱስ ገና ያልተገለጡላቸው እኮ ብዙ እንዳሉ እርግጠኛ ነኝ። ያልተመለሱ ጥያቄዎች እንዳሏቸው እርግጥ ነው። የእግዚአብሔር በግ መሆኑን ያወቁት፣ መለኮትነቱን ለመመስከር እኮ ብዙ ጊዜ ፈጅቶባቸዋል። ግን መለኮትነቱ የተገለጠላቸው አንተ የሕያው እግዚአብሔር ልጅ ነህ ብለው ለመመስከር፣ አንተ እግዚአብሔር አምላክ ነህ መለኮት ነህ ብለው ለመመስከር የጀመረው እነሆ የእግዚአብሔር በግ፣ ያንን በግ ተከተሉት ዜን ወደሚቀጥሉት መገለጦች ሄዱ። ይሄ ነው የምንመለከተውና ተከትሎ የሄዱት ሲምፕል የሆነ ወንጌልን ሰምተው ነው። ከዛም ቀጥሎ ሰምተው ተከተሉት ይላል። ዞር ብሎ አያቸውና ምን ትፈልጋላችሁ አላቸው። መኖሪያ የት ነው አሉት። መኖሪያ የት ነው አሉት። ኑ ዜን ታያላችሁ አላቸው። ምን አረጉ? እርምጃ ወሰዱ፣ ሄዱ። ኑ ሲባሉ ሄዱ። እርምጃን በመውሰድ ነው የሚቀጥለው መገለጥ የሚመጣው። የተገለጠን መገለጥ በመታዘዝ ነው ህይወት የሚለወጠው። ከነኚህ ደቀ መዛሙርት የምንማረው አንዱ አብይ ትምህርት ይሄ ነው። የተገለጠችን ትንሽ ነገር በመታዘዝ ነው የሚበልጥ ነገር የሚገለጠው። አንዳንድ ጊዜ የእግዚአብሔር መገለጥና የእግዚአብሔር ፈቃድ በጭጋጋማ ቀን እንደመሄድ ነው ይላሉ ሰዎች ይናገሩ። ጭጋጋማ ቀን ላይ እስከ መጨረሻ ላናይ እንችል ይሆናል። እስከ መጨረሻ አይታየንም። ረጅም ብዙ ሜትሮችን ላናይ እንችል ይሆናል፣ ግን የተወሰኑ ጥቂት ሜትሮች ከፊት ለፊታችን ይታዩናል። ስለዚህ ሁሉ እንዲገለጥልኝ እፈልጋለሁ ብሎ ከመጠበቅ የተገለጠውን ያህል ስንሄድ ሌላ ደግሞ ይገለጣል። የተገለጠውን ያህል ስንሄድ ሌላ ደግሞ ይገለጣል። እና እነኚህ ሰዎች የተገለጠላቸውን ያህል ሄዱ። ኑና እዩ ሲባሉ ወደ ቤቱ ሄዱ፣ ህብረትን አረጉ፣ ህይወታቸው ተቀየረ። ኢየሱስ ናትናኤል ወደ እርሱ ሲመጣ አየ ይላል። መተህ እይ ሲለው ተከተለ። ናትናኤል ብዙ ነገር ተብሎለታል። ኢየሱስ ክርስቶስ የልቡን ገልጦለታል። ተንኮል የሌለበት የእስራኤል ልጅ ተብሏል። ከዚህ የሚበልጥ ነገር ታያለህ ተብሏል። ሕያው የእግዚአብሔር ልጅ ነህ ብሎ ስለ ኢየሱስም መስክሯል። እንዴት ነው የጀመረው ሲባል መተህ እይ ሲባል ታዘዘ፣ እርምጃ ወሰደ። ይሄን ነው የምንመለከተው። የህይወት ለውጥ የሚጀምረው ነሰሰርሊ ዝርዝር ነገሮችን በማወቅ ሳይሆን የህይወት ለውጥ የሚጀምረው የገባችንን ጥሪ አሁን ድምፁን ስንሰማ ያችን የገባችንን ጥሪ ስንቀበላት ነው ብዙ ነገሮች በህይወታችን የሚገለጠው። ይሄ ወደ ምዕራፍ ሁለትም ይመራናል። ምዕራፍ ሁለትን ቀስ ብለን ስለምንጀምር ምዕራፍ ሁለት ሲጀምር የጀመረው የጌታችን እናት ማርያም የሚላችሁን ሁሉ አድርጉ በሚል ነው የጀመረው። የሚለንን በማድረግ የሰማነውን በማድረግ ነው በህይወታችን ለውጥ የሚመጣው። ዛሬ ድምጹን ብትሰሙ ልባችሁን እልከኛ አታድርጉ ይላል ቅዱስ መጽሐፍ። ድምጹን ስንሰማ ልባችንን እልከኛ ማድረግ የለብንም፣ በመከተል ነው የሚገለጠው። ለዚህ ነው ጌታ ኢየሱስ ክርስቶስ ማብራሪያ ሌክቸር በመስጠት ሳይሆን ከደቀ መዛሙርቱ ጋር ጉዞ የጀመረው ተከተለኝ በሚል ነው። ትንሽ ዘመናዊው አምሮ ዘመናዊው ሐሳብ ሁሉን ነገር ጨርሳችሁ ንገሩኝና ልከተል የሚል ሐሳብ አለን። ይሄ ሊሆን አይገባም። ተከተሉኝና የሚበልጥ ነገር ታያላችሁ ነው ያለው። አሁን ለናትናኤል ያለው ይሄ ነው። የታየኸኝ ተንኮል የሌለበት ሲለው የታየኸኝ አለው። ከበለስ በታች ሳለ አይቻለሁ፣ ገና ፊልጶስ ሳይጠራ በፊት እኮ እኔ አንተን አይቻለሁ ባለው ጊዜ አንተ የእግዚአብሔር ልጅ ነህ ሲለው አንተ የእግዚአብሔር ልጅ ነህ አንተ የእስራኤል ንጉስ ነህ ሲለው ያለው ምንድን ነው? ከበለስ በታች ስላየው እንደዚህ በጣም ተደነቅክ ወይ አለውና ከዚህ የሚበልጥ ነገር ገና ታያለህ። እግዚአብሔር የሚበልጥ ነገር አለው፣ የሚበልጥ መገለጥ አለው፣ የበለጠ የሚገልጥልን ነገሮች አሉት። ከየት ነው የሚጀምረው? የተገለጠችልንን በመታዘዝ ነው የሚጀምረው። እና እውነት እውነት እላችኋለሁ አለና ጌታ ኢየሱስ የተናገረው ነገር በጣም አስገራሚ ነው ለሚከተሉት። እውነት እውነት እላችኋለሁ ገና ከዚህ የሚበልጥ ነገር ታያላችሁ አለና ምን አይነት ነገር ታያላችሁ አለ? እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ አሉ። የሚበልጥ ነገር ታያላችሁ ሲል ጌታ ኢየሱስ እርግጥ ከዚህ በኋላ የሚመጡትን የሚበልጡ ምልክቶችና ተአምራትን እንደሚያዩ ሊሆን ይችላል። ግን ዋና ነገር ሰማይ ተከፍቶ መሰላል ሆኖ በሰው ልጅ ላይ መላእክት ሲወጡና ሲገቡ ሲወጡና ሲወርዱ ታያላችሁ አለ። ይሄ የሚያስታውሰን በዘፍጥረት ምዕራፍ 28 ላይ በቤቴል ለያዕቆብ እግዚአብሔር ያደረገው ነገር ነው። የያዕቆብ ህልም ነው። ከቤርሳቤህ ወደ ካራን በሚመለስበት ጊዜ እግዚአብሔር ያሳየው ራእይና ህልም ነው። እና በህልሙ አየሱ ሰማይ ድረስ የሄደ ከመሬት ጀምሮ ሰማይ ድረስ የሄደ መሰላል አየ። እና በዛ መሰላል ላይ መላእክት ሲወጡና ሲወርዱ አየ። ያንን ራእይ ነው ያየው። እና ጌታ ኢየሱስ ያመጣና እዚህ ላይ ምን ያደርጋል? ያንን መሰላል ራሱን ያደርገዋል። የሰው ልጅ ያ መሰላል ሆኖ ሰማይና ምድርን አጣባቂው ሰማይና ምድርን የሚያገናኘው መሰላል ራሱ ኢየሱስ ክርስቶስ ሆኖ መላእክት ሲወጡና ሲወርዱ ታያላችሁ። ምን ማለት ነው? ሰማይንና ምድርን የሚያገናኘው ወደ ሰማይና ወደ ምድር መውጫው ኢየሱስ ክርስቶስ መሆኑን ገና ታያላችሁ አለ። የሚመጣውንም ክብር፣ የመመለሱንም ክብር፣ የኢየሱስ ክርስቶስ ሰማይና ምድር የሚገናኙበት ክብር መሆኑን ለማሳየት ለማመልከት የተጠቀመበት ቃል ይመስለኛልና ኢየሱስ ክርስቶስ የሚገልጥልን ስለ ክርስቶስ ኢየሱስ የሚገለጥልንን ስንታዘዝ ዜን የሚበልጥ መገለጥ ይሆናል። እና መታዘዝ ላይ እንድናተኩር አበረታታችኋለሁ። ይሄ ጌታን ስንቀበል መጀመሪያ ላይ ያለ ፕሪንስፕል ሳይሆን ከዚያም በኋላ የሚቀጥል መርህ ነው። ይሄ እግዚአብሔር የገለጠላቸውን ያህል የሄዱ ሰዎች እኮ ነው። ብሉይ ኪዳንም እኮ የሚያስተምረን እግዚአብሔር የገለጠላቸውን ሰው ያህል የሄዱ ሰዎች ነው ብዙ የተገለጠላቸውና ባለ ታሪክ ያደረጋቸው። እግዚአብሔር አብርሃም እኮ እንደዛ አይነት ሰው ነው። እግዚአብሔር የገለጠለትን ያህል ሄደ። ዝርዝር ብዙ ሳያውቅ በጣም ብዙ ዝርዝር ሳያውቅ እግዚአብሔር እኔ አሳይሃለሁ፣ አመለክትሃለሁ፣ እኔ ወደማሳይ ምድር ውጣ ሲለው ወጣ። ታዞ ወጣ። ይኸው አባት አደረገው እግዚአብሔር፣ ለበረከት አረገው እግዚአብሔር። ታዘው የወጡ ሰዎች ናቸው ብዙ የተገለጠላቸው። እና ይሄ የህይወት መርህ ነው። በጣም ብዙ ጊዜ አሁን እኛም ድሮ እኛ ልጆች ሆነን የማርክስ ሌኒስት ትምህርት ሲያስተምሮን አንዱ ሌኒን አለ የሚባለው መማር መማር አሁንም መማር ብሏል ሌኒን ይባል ነበር። እና መማር መማር አሁንም መማር ኢን ዋን ሴንስ ልክ ነው፣ ሰዎች እንዲማሩ ለማነሳሳት ነው። ግን ወደ መጽሐፍ ቅዱስ በምንመጣበት ጊዜ አንዳንዶቻችን እዚህ መርህ ላይ ያለን ይመስላል። ዝም ብሎ መማር አሁንም መማር አሁንም መማር አሁንም መስማት ደግሞ የሚቀጥለውን ለመስማት ደግሞ መስማት ደግሞ ይሄ ብቻውን በቂ አይደለም። የሰማናትን ስንኖር ነው እግዚአብሔር እውነተኛውን መገለጥ የሚገልጥልና እግዚአብሔር የመታዘዝ ዘመን ያርግልን። የነኚህ የታላላቅ ሐዋርያት ህይወት የጀመረው መስማት ዘን መታዘዝ ሲኖር ህይወትና ግንኙነት ከዚያ ይፈልቃል ማለት ነው። ክብሩን የተለማመዱት እንደዚህ ነው። የሚበልጥ ክብር ተስፋም የተገባላቸው በዚህ መንገድ ነው። ይሄንን ክፍል ግን ምዕራፍ ሁለትን ከመጨረሳችን በፊት ባለችን ትንሽ ደቂቃ የእግዚአብሔርን ክብር ያዩ ሰዎች ላይ የሚታየውን ምልክት ብናይ በጣም ጥሩ ነው። አንዱ ምልክት ምንም ልናልፈው ማንችለው ምልክት በእነኚህ ደቀ መዛሙርት ላይ የተከሰተ ምልክት የእግዚአብሔርን ክብር የኢየሱስ ክርስቶስን አዳኝነት የእውነት የተለማመዱ ሰዎች ላይ የሚሆን አንዱ ምልክት የምታውቁት የኢየሱስ ክርስቶስን ህይወትና ክብር የተለማመዱና የተካፈሉ ሰዎች በህይወታቸው የሚታየው አንዱ ምልክት ምስክርነት ነው። ያዩትን ይመሰክራሉ። የእግዚአብሔርን ክብር ያዩ ሁሉ ይመሰክራሉ፣ ይናገራሉ ለሰዎች ማለት ነው። ምዕራፍ ሁለት ላይ ያለው እኮ የአምስቱ ደቀ መዛሙርት ለውጥ እንደ እሳት ነው የተቀጣጠለው። በአምስት ስለሆኑ ነው እንጂ ከዛ በኋላ በብዙ ሺህ የሚቆጠሩ ሰዎች ላይ ለሶስት ሺህ የሚሆን ለአምስት ሺህ የሚሆን እንደ ሰደድ እሳት ተቀጣጥሏል። ግን እዚህ ላይ ራሱ ምዕራፍ ሁለት ላይ ህይወት ሲቀጣጠል ነው የምናየው። መጀመሪያ እኮ መጥምቁ ዮሐንስ አለ፣ ክብሩን አየ። ክብሩን ያየ አየሁ እመሰክራለሁ የሚል አየሁ ግን እመሰክራለሁ ነው ዮሐንስ ራሱ ያለው። መንፈስ ቅዱስ ሲወርድበት አይቻለሁ፣ የእግዚአብሔር ልጅ መሆኑን እመሰክራለሁ። ያየ ዝም አይልም፣ ያየ ይመሰክራል። ን አንድ ሰው ነበረ፣ አየ፣ መሰከረ። አጠገቡ ሁለት ደቀ መዛሙርት ይሰሙት ነበረ፣ ስማቸው እንድሪያስና ዮሐንስ። እንድሪያስና ዮሐንስ ይሰሙት ነበረ፣ ሁለቱ ሰሙ፣ ኢየሱስን ተከተሉት። ሶስት ሆኑ ማለት ነው። ከሶስቱ መካከል ደግሞ አትሊስት በዚህ ወንጌል የተጻፈው እንድሪያስ ደግሞ ሄደና ጴጥሮስ የተባለውን ስሞን የተባለውን በኋላ ጴጥሮስ ኬፋ ብሎ ኢየሱስ ክርስቶስ ስሙን የቀየረለትን ያንን ታላቅ ሰው ደግሞ መሰከረለት። ሄዶ ያየውን ተናገረ፣ መሲህን አግኝተናል። ያገኘውን ወስዶ ሰጠው፣ ጴጥሮስ ደግሞ እንዲያገኝ ማለት ነው። ሲቀጣጠል ማለት ነው። አሁን ዮሐንስ አለ፣ ሁለቱ ደቀ መዛሙርት አሉ፣ አሁን ስሞን ተጨመረ፣ ጴጥሮስ። አራት ሆኑ በአንድ ጊዜ። እንዴት ነው እንደዚህ በአራት የሆኑት? ያዩትን ስለሚመሰክሩ ማለት ነው። ስለተናገሩ መሲህን አግኝተነዋል ብሎ ስለመሰከረ በኋላ በጴጥሮስ ያደረገውን እናውቃለን። እግዚአብሔር በጴጥሮስ በብዙ ሺህ የሚቆጠሩ ሰዎችን አሳምነዋል። በብዙ ሺህ የሚቆጠሩ ሰዎችን ያሳመነው ሰውዬ ያመነው ጓደኛው ነግሮት ነው። ወንድሙ ሄዶ ነግሮት ነው። የገዛ ወንድሙ ሄዶ ያገኘውን ነግሮት ነው ጴጥሮስ የተለወጠው። ከዛ በኋላ ደግሞ ወደ ታች ስንሄድ ጌታ ኢየሱስ እኮ ፊልጶስን ነው የጠራው። ፊልጶስን ጠራው፣ ተከተለኝ አለው። ፊልጶስ ተከተለው። ዜን ምን ሆነ? ፊልጶስ ደግሞ ሄደና መንገድ ላይ ሲያገኘው ለጓደኛው ለናትናኤል ደግሞ ነገረው። ሙሴ በሕግ ነቢያት ስለ እርሱ የመሰከሩለትን የናዝሬቱ ኢየሱስ አግኝተናል። ተቀጣጠለ። እንዴት ነው የተቀጣጠለው? ክብሩን ያዩ ሰዎች ዝም አይሉም። ክብሩን ያዩ ሰዎች ይመሰክራሉ። ይሄ በጣም ትልቅ ነገር ነው። ለዘመናችን በጣም አስፈላጊ ነው። ወንጌል መቼም ቢሆን ፍሬያማ በሆነ ሁኔታ የተሰራጨው በአንድ ለአንድ ምስክርነት ነው። በኢየሱስ አገልግሎትም የምንመለከተው ይሄ ነው። ወንጌል መቼም ቢሆን ወገኖቼ የክርስቶስ ኢየሱስ መልካም ዜና፣ መልካም ብስራት the good news የተሰራጨው ጓደኛ ለጓደኛ፣ ዘመድ ለዘመድ፣ ወንድም ለወንድም፣ እህት ለእህት፣ እህት ለወንድም፣ ለቤተሰብ በሚደረግ ማከፋፈል ነው። የእግዚአብሔርን ክብር ካየን ዝም አንልም። ህይወትን የተለማመዱ ዝም አይሉ። ህይወትን የተለማመዱ ያካፍላሉ። የሚካፈል ለሰዎች የሚደርስ ህይወትን ሰጥቶ እግዚአብሔር ስለጠራን ማለት ነው። እና በዚህ ዘመን ትንሽ የተውነው ነገር አንዱ ነገር ይሄ ይመስለኛል። በዚህ ዘመን አንዳንድ ጊዜ የተውነው ነገር ወደኋላ ዞር ብለን ብንመለከት የግል የእርስ በርስ ምስክርነት ለሰዎች ሄዶ የክርስቶስን አዳኝነት መመስከር እየተውን የመጣንበት ጊዜ፣ በትልልቅ ጉባኤዎች ላይ ብቻ ያተኮረ ህይወት ላይ የገባንበት ዘመን ይመስለኛልና ይሄ መቀየር አለበት። ስለዚህ ምዕራፍ አንድን ለማጠቃለል ያህል ምዕራፍ አንድ የኢየሱስ ክርስቶስ ክብር ነው። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም ስጋ ሆነ፣ እኛም ክብሩን አየን። ይሄ ነው መልእክቱ። የኢየሱስ ክርስቶስን ክብር ማየት ነው። ዘን ወደ መጨረሻ ያየነው ደግሞ የኢየሱስ ክርስቶስን ክብር ሰዎች እንዴት እንደተለማመዱ ነው። ከመስማት ይጀምራል፣ በመታዘዝ ይቀጥላል፣ ወደ ግንኙነት ያድጋል። እነኚህን ለማየት ሞክረናል። መጨረሻ ላይ ደግሞ ያልነው ነገር ምንድን ነው? የክርስቶስን ህይወት የተካፈሉ ሰዎችና የእግዚአብሔርን ክብር ያዩ ሰዎች አንዱ ምልክታቸው ዝም አይሉም፣ ይናገራሉ። እና የወንጌል መልእክት የተላለፈው በዚህ መልኩ ነው። እና የዮሐንስ ወንጌል ምዕራፍ አንድ እንድንጸልይ የሚያደርገን ጸሎት ይሄ ነው። እንድንጸልይ የሚያደርገን ጸሎት መጀመሪያ ለራሴ ክብርህን የማይሰው አርገኝ፣ የሰማሁትን የምታዘዝ ታዘዤ ደግሞ ክብርህን የማይሰው አርገኝ የሚል ሲሆን፣ ከዛ ቀጥሎ ደግሞ ያየሁትን ክብር ለሌሎች የሚያካፍል ሰው አርገኝ ብለን መጸለይ ይኖርብናል። የእግዚአብሔርን ክብር የሚያዩ እና ያዩትን ክብር የሚያካፍሉ ህይወታቸው ለሌሎች የሚተርፍ ሰዎች እግዚአብሔር ያርገን።